ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መስከረም 26 2016 ዓ.ም ዝግጅታችን ጀመረ። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ።
የቀይ ባህርን ተከትሎ ወደብ ተከራይተው ወታደራዊ ጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ወራ ሊሰልፉ የሚችሉ አንዳንድ ጊዜ ደግሞ ተጻራሪ የሆነ የፖለቲካ የኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት የራሳቸውን ብሔራዊ ፖለቲካና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ተፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን፣ ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆነው የመንቀሳቀስ አዝማሚያዎችን ያሳያል።
የሰማችኋቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት እንዲሁም ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው። ሙሉ ዘገባው ከዜና በኋላ ይቀርባል። ሌሎች የሀገር ውስጥና ዓለም አቀፍ መሰናዶዎች እንዲሁም ደግሞ የሙዚቃ ቃና በምሽቱ ከያዝናቸው መሰናዶዎች መካከል ናቸው። ሰላም ጤና ስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ በመምራት አብሬያችሁም ቆየው ኤደን ገረመው ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ amharic.voanews.com በመጠቀም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን የዓለም ዋና ዋና ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሱዳን ህዝብ በአደገኛ ሁኔታ ውስጥ እየኖረ መሆኑንና ዓለም ድጋፍ ካላደረገላቸው ሁኔታው እየከፋ ሄዶ ትልቅ ጉዳት እንደሚያስከትል አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ከስድስት ወራት በፊት ሁለቱ ተቀናቃኝ ጀነራሎች ወደ ጦርነት ከገቡ ወዲህ ሱዳን በዓለም በከፍተኛ ፍጥነት እያደገ የሚሄድ የመፈናቀል ቀውስ ያለባት ሀገር ሆናለች። እስካሁን 5.4 ሚሊዮን የሚጠጉ ሰዎች በሱዳን ውስጥ ተፈናቅለዋል ወይም ወደ ጎረቤት ሀገሮች ተሰደዋል። የተባበሩት መንግስታት ድርጅት የሱዳን ሰብአዊ ጉዳዮች አስተባባሪ ክሌመንቲን ኩዌታ ሳላሚ እንደሚሉት በቀን በአማካይ ከ30 ሺህ በላይ ሰዎች ልብሳቸውን ብቻ ይዘው ይሰደዳሉ። ሳላሚ በጄኔቫ ለአንድ ሳምንት ባደረጉት ቆይታ ከእርዳታ ሰጪ ሀገራት ጋር ተገናኝተው በጣም ዝቅተኛ የገንዘብ ድጋፍ እየተደረገለት ላለው የሱዳን ሰብአዊ ቀውስ እርዳታ እንዲደረግ ጠይቀዋል። በሱዳን የነፍስ አድን እርዳታ ለሚያስፈልጋቸው ከ18 ሚሊዮን በላይ ሰዎች ድጋፍ ለማድረግ ከተጠየቀው 2.6 ቢሊዮን ዶላር ውስጥ እስካሁን የተገኘው 1/3 ብቻ ነው። ሳላሚ እንደሚሉት በሱዳን የሚገኙት 70% ሆስፒታሎች አገልግሎት የማይሰጡ በመሆናቸው ሱዳናውያን የጤና አገልግሎት ማግኘት አይችሉም። በተለይ በሀገሪቱ እየተከሰተ ያለው ከባድ የጎርፍ መጥለቅለቅ አደጋ ተጨማሪ የውሃ ወለድ በሽታዎችን ሊያስከትል እንደሚችል በተሰጋበት እና በአንዳንድ የሀገሪቱ አካባቢዎች የኮሌራ ወረርሽኝ በታወጀበት ወቅት የጤና አገልግሎት አለመኖሩ እጅግ አሳሳቢ መሆኑን የመንግስታቱ ድርጅት ባለስልጣኗ አብራርተዋል። በደቡብ ምዕራብ ኒጀር ዋላም የተሰኘች ከተማ ውስጥ የሚገኙት 400 የፈረንሳይ ወታደሮች ሀገሪቱን ለቀው መውጣት እንደሚጀምሩ የኒጀር ወታደራዊ መሪ አስታውቋል። ይህም ፈረንሳይ በግጭት በሚታወሰው የሳህል ቀጠና የነበራት ተጽዕኖ ላይ ተጨማሪ ጉዳት እንደሚያደርስ ተገልጿል። የፈረንሳይ ጦር ከኒጀር መውጣቱ በሐምሌ ወር ስልጣን የተቆጣጠሩት የጦር ኃይሎች ቁልፍ ጥያቄ ነበር። ፈረንሳይ መጀመሪያ ላይ የጁንታውን ህጋዊነት ለመቀበል ፈቃደኛ ባለመሆን ተቃውማ የነበረ ቢሆንም ባለፈው ወር ፕሬዚዳንት ኢማኑኤል ማክሮን ከኒጀር ጋር ያላቸውን ወታደራዊ ትብብር ለማቆምና 1500 የሚሆኑ የፈረንሳይ ወታደሮችን ለማስወጣት ውሳኔ አሳልፈዋል። ይህም ራባውያን አማጽያንን ለመመከት በሚያደርጉት ጥረት ላይ ከፍተኛ ክፍተት ፈጥሯል። ጁንታው አክሎ አብዛኞቹ የፈረንሳይ ወታደሮች የሰፈሩበት በዋና ከተማዋ ኒያሜ የሚገኘው የአየር ጦር ሰፈርም በአመቱ መጨረሻ ላይ እንደሚፈርስ አስታውቋል። ባለፉት 3 አመታት ውስጥ የቀድሞ የአፍሪካ ቀኝ ግዛቶቿ ላይ ያላት ተጽዕኖ የቀነሰባት ሄደችው ፈረንሳይ በጉዳዩ ላይ እስካሁን ምንም ምላሽ አልሰጠችም። ሆኖም ሐሙስ ዕለት ከፓሪስ የወጣው መግለጫ ከኒጀር የመውጣቱ ሂደት በዚህ ሳምንት እንደሚጀመርና በአመቱ መጨረሻ እንደሚጠናቀቅ ዝርዝር ሁኔታዎችን ሳይገልጽ አመልክቷል። እያደገ የሄደውን ጸረ ፈረንሳይ ስሜት ተከትሎ በማሊ፣ በቡርኪና ፋሶ እና በኒጀር መፈንቅለ መንግስት ያካሄዱት መሪዎች ከፈረንሳይ ጋር ያላቸውን ግንኙነት እያቋረጡ ነው። እስራኤል የጋዛ ሰርጥን ከሚቆጣጠሩት የሐማስ ታጣቂዎች ጋር ጦርነት ላይ ነች ሲሉ ጠቅላይ ሚኒስትር ቤንያም ኔታንያሁ አስታወቁ። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች ቅዳሜ ረፋድ ላይ በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ ወዲህ ኔታንያሁ የመጀመሪያ መልእክታቸውን በቴሌቪዥን ለሕዝብ አስተላልፈዋል። ጠቅላይ ሚኒስትሩ ተጠባባቂ ወታደሮች እንዲጠሩ ያዘዙ ሲሆን ሐማስ እስካሁን ድረስ አይቶ የማያውቀውን ዋጋ ይከፍላል ሲሉ ቃል ገብተዋል። ጦርነት ላይ ነን ሲሉ አስረግጠው የተናገሩት ኔታንያሁ ዘመቻ ወይም ከበባ ያካሄድን አይደለም፣ ጦርነት ላይ ነን ብለዋል። ኔታንያሁ አክለው ጦራቸው በሐማስ ታጣቂዎች የተወረሩትንና ከእስራኤል ወታደሮች ጋር ውጊያ የተካሄደባቸው የሚገኙትን ከተሞች እንዲያስለቅቁ አዘዋል። ቅዳሜ ዕለት ሐማስ በሺዎች የሚቆጠሩ ሮኬቶችን በእስራኤል ላይ የተኮሰ ሲሆን በደርዘን የሚቆጠሩ ተዋጊዎች ከፍተኛ ጥበቃ የሚደረግባቸውን ድንበሮች አልፈው እንዲገቡ ልኳል። ድርጊቱ እስራኤል በበዓል ቀን ባልጠበቀችው ሁኔታ የተፈጸመ ከፍተኛ የኃይል ወረራ መሆኑም ተገልጿል። በጋዛ ድንበር ላይ ለሳምንታት ከዘለቀው ውጥረት በኋላ ሐማስ ጥቃቱን እንዲከፍት ምን እንዳነሳሳው እስካሁን አልታወቀም። ሆኖም የሐማስ ወታደራዊ ክንፍ መሪ የሆኑት መሐመድ ዲየፍ አልቃውሳ አውሎ ንፋስ ሲሉ የጠሩትን ዘመቻ መጀመራቸውን አስታውቀዋል። ዲየፍ በተቀረጸ ድምጽ ባስተላለፉት መልእክት ሲበቃ ይበቃል ያሉ ሲሆን ከምስራቅ ኢየሩሳሌም እስከ ሰሜናዊ የእስራኤል ክፍል የሚገኙ ሁሉም ፍልስጤማውያን ትግሉን እንዲቀላቀሉ ጥሪ አድርገዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በማዳመጥ ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ጽዮን ግርማ በአርቶቱ፣ ስርጭቱን በማቀናበር ንጉሱ ታምሬ አብረናችሁ እናመሻለን። አሁን ወደ ዘገባዎቻችን እንሻገር። የአፍሪካ ቀንድና የቀይ ባህር አካባቢ ከመልክዓ ምድራዊ ዘርፈ ብዙ ፋይዳው አኳያ የተለያዩ ዓለም አቀፍ ኃይሎች ፍላጎቶችና ጥቅሞች መስህብና መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋዋጭ ሆነውን የእነኚህን ሉዓላዊ ኃይሎች ፍላጎቶችና ጥቅሞችን ታሳቢ በማድረግ የህዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምጽ ያነጋገራቸው ምሁራን ያስገነዝባሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ልዕለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህ ጋር በተያያዘም በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመሩ ስለመምጣታቸውም ያመለክታሉ። አስማማየ ነው ያጠናቀረው ዘገባ ይቀጥላል።
የቀይ ባህር መልክዓ ምድራዊ አቀማመጥ የአፍሪካ ቀንድ ሀገራትን ከመካከለኛው ምስራቅና ከአውሮፓ ሀገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት የስትራቴጂያዊ ስፍራ በተለይ ለአካባቢው ሀገራት የሰላምና ደህንነት ሁኔታና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የሀያላን ሀገራትን የፖሊሲ ትኩረት ስቧል።
በዓለም ላይ 9-10 አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ ዓለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኙበት ነው። የስዊዝ ቦይ የምንለው ግብጽ አካባቢ ያለው እና የባቤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኙበትም አካባቢ ነው እና ይሄ የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትም ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም ባነሰ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው። የመተላለፊያ የንግድ ማሳለጫ መስመር ነው ብለን በአጭሩ ገልጸው ይችላሉ ፋይዳውን።
አብዱራህማን ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ።
በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል። በተለይ የቻይና እድገት፣ የኢኮኖሚና የወታደራዊ እድገት የቻይና የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉዌንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ፣ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለ ነው ማለት ነው። እና ይህን ያለ ነው ጊዜ የሽግግር ጊዜ ሊባል ይቻላል። እዚህ እንግዲህ ከአንድ በአሜሪካ የሚተዳደር ዓለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድረው የሚችል ዓለም እየታየ ነው ያለው እና በዚህ ምክንያት ልዩነቱ እንግዲህ ለእነዚህ ሀገራት ሲሆኑም ለእዛ አፍሪካ ቀንድ የሚኖሩት ህዝቦች በጣም ጊዜ ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከምስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉት በአሁኑ ጊዜ።
ባለፉት 2-10 ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህር መልካም ድራዊ ፋይዳ ማዕከል ያደረጉ በርካታ ለውጦች ተካሂደዋል። ከእኒህም ውስጥ የቻይና ተገዳዳሪነት ያለመቋረጥ መቀጠል በሎላዊ የኃይል ሚዛን ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ አገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ አገራት ለሌሎች አገራት ወታደራዊ እንቅስቃሴዎች የማከራየት ልምድ መጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉ።
ባለፉት 2-10 ዓመታት አካባቢ ጀምሮ የተፈጠሩ ሁነቶች የባህር በር በተለይ በጅቡቲ አካባቢ ላይ፣ ኤርትራ ላይ፣ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግስት አለመኖሩን ተከትሎ ሀርጌሳ ሶማሌላንድን በነጻነት የመንቀሳቀስ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደምታውቀው ወደ 10 የማያንሱ በአፍሪካ ቀንድ አካባቢ የቀይ ባህርን ተከትሎ ወደብ ተከራይተው ወታደራዊ የጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ጎራ ሊሰልፉ የሚችሉ አንዳንድ ጊዜ ደግሞ ተጻራሪ የሆነ የፖለቲካ የኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ አስተፋፈራቸው በአካባቢው ያለ ሽብርተኝነትን የባህር ላይ ውንብድና ለመከላከል በቀጠና ያሉ ሀገራትን ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነጻ የሆነ ምሳ የለም ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ተፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን፣ ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ።
የቀጠናው ፖለቲካ ተንታኝ የሆኑት አብዱራህማን ሰይድ ልዕለ ኃያላን ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ ለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ።
እነዚህ ታላላቅ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና ሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው፣ ወደ አሜሪካም ሊሄድ የሚችል ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ፣ አዲስ ኬዮስ ይፈጠራል። እዛ በአዲስ ኬዮስ ደግሞ ብዙ እልቂት ህዝቡ ላይ ሊፈጠር ይችላል። ግን ጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች።
በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ። ከፍተኛ ጠቀሜታ ያላቸውን የሳህል፣ የአፍሪካ ቀንድና የቀይ ባህር ቀጠናን አጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ።
ከጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ ሱዳንን፣ ደቡብ ሱዳን ማንሳት እንችላለን። ሶማሊያ ውስጥ ሶማሊላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች እየተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አዎንታዊም አስተዋጽኦ የሚያደርጉበትን ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ኃይሎች እጅም የሚባል አይደለም የራሳቸውን ፍላጎት ለማሳካት በሚያደርጉት እንቅስቃሴ እና በሚሰጧቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት እንቅስቃሴዎችን ሲያደርጉ እናስተውላለን እና በአካባቢው እየተፈጠሩ ያሉ ሁነቶች አንድም ከውስጥ የመነጩ ከባል ሀገራት ይዞ አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትና ደግሞ በአብዛኛው ደግሞ ከውጭ በሚመጡ ተጽዕኖች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ በመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዥ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለቂታ ከማሰብ ባሻገር ጊዜያዊ የሆነውን መፍትሄ በማፈላለግ አብሯቸው በአጋርነት የሚሰሩ ለጥቅም የሚተባበሯቸውን መንግስታትን ኢንትረስት የማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንንም ስል ውጭ ያለውን ኃይል ብቻ የራሱን ፍላጎት ለማስከበር በሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ክሱን ወደዛም ማስኬድም የለብን። ቁጭ ብለው የጋራ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ 2-3 ወር የድንበር ተሻጋሪ ሴኪሪቲ ትራንስናሽናል ሴኪሪቲ ኢሹስ ምንላቸው ድንበር ተሻጋሪ የሆኑ የደህንነትና የጸጥታ ጉዳዮች ላይ በጋራ ለመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ርቀት እናያለን። ከዛ በኋላ ደግሞ የመጡ ሁኔታዎችን ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለ ወይ ብለህ ጥያቄ እንድታነሳ ያደርጋል እና በአጠቃላይ ሀገሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ የአንቀላፋ አይነት ማስተባበር ሚና ያለው አህጉራዊም ቀጠናዊ ድርጅቶች መኖር የበለጠ የውጭ ኃይሎች የራሳቸውን ኢንትረስት ቀይ ባህር አካባቢ ያለውን ከማስጠበቅ ባሻገር በሀገራት የውስጥ ጉዳይ ውስጥ አልካም በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስከተል የሚያስችሉ ስርዓቶች በደንብ ገዥ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ እድል ሰጥቷል ለማለት እፈልጋለሁ።
ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናሪያነቱ ቀድሞም ቢሆን የሰላምና ጸጥታ ችግር መገለጫዎች የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል ይላሉ።
ከሊቢያ መፍረስ በኋላ እና ከማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሽኩቻ መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩን፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ አሁን ሱዳን፣ ከዛ ከኢትዮጵያ ጋር ተገናኘ፣ እዛ ጅቡቲ፣ ሶማሊያ፣ ሶማሊላንድ እያለ ሌላ ሳምንት ኮንፍሊክት ጨምሮ በጣም ምቹ የሆነ የግጭት ኢንተርፕረነሮችን መጥቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ የፖለቲካ ሪዮት ኢምፖዝ በማድረግ ብሔራዊ ጥቅም ብቻ ታሳቢ አድርጎ ኤክስፕሎይት ለማድረግ ለመበዝበዝ ላሰበ ማንኛውም ህጋዊም ሆነ ህጋዊ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለ።
በቀይ ባህርና የአፍሪካ ቀንድ ቀጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢው ተቋማትና ዓለም አቀፍ ዲፕሎማሲ መጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ ሀገሮች ጋር ለማት ትብብር ኢጋድ ራሷን አግላይ ቆየችው ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጣናዊ ተቋም የማነቃቃት ሐሳብ እንደያዘች ማስተዋወቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣ ከደም አፋሳሹ የኢትዮ ኤርትራ ድንበር ጦርነት በኋላ ሰላም ጦርነትም ያልነበረበት ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ።
ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደውም እንደ ስጋት ለሌላው የዓለም ምዕራብ መር ኃይል አሰላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል ወይም መነሳሳትን ያየንበትን ጊዜ ማንሳት እንችላለን። ከጠላትነት መንፈስ ወጥቶ አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት፣ ከሌሎች ኃይሎች ጣልቃ ገብነት የጸዳና ለህዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት ሊጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበትና ነገሮች በተገላቢጦች የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ በግብጽ፣ በሌሎች በአሜሪካ ኃይሎች፣ በሳውዲ የተተካበት በጣም አጭር በሚባል ጊዜ ውስጥ ብዙ ነገር የተለዋወጠበትን እውነት እናያለን። ያንስና የኤርትራ በዚህ መልኩ በተለይም ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ ሱዳን ውስጥ አሁን ባለው ሰላምን የማፈላለግ ሂደት ውስጥ የምታደርገውንም እንቅስቃሴ ስናይ በአሉታም በአዎንታዊ መልኩ ሊገለጽ በሚችሉት በሁለቱም ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር፣ ለዳያሎግ፣ ለዲፕሎማሲ በር የከፈተ ተምሳሌት የሆኑ ጉዳዮችን እናያለን።
ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለአገሪቱና ለቀጠናው ይዞት የሚመጣው ድል እንደሚኖርም ይጠቁማሉ። ዳሩ ግን የአገሪቱ መሪ ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን አገራት ወደ ተጣራሪ ጎራ አሰላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም በአጸፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ።
ፕሬዚደንት ኢሳያስ በአሁኑ ጊዜ ኦኬ፣ እኔ የእናንተ ፊነኝ እናንተ ሙሩን እኛ ደግሞ ከእናንተ ጋር ነን የሚል ነው። እንግዲህ ይህን አቋም ከጥገኝነቱን ራቅ ብሎ ካየ ነው ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል የዓለም ክፍል አንታጎናይዝ አድርገ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ በተቻለ ያህል ኒውትራል ሆነ ያንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሚያ ሰጠ ለመስራት የሚያበቃ አገር ስመሰረት ብቻ ነው። እንደዛ ካላረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ እሱ ሲቀየር ደግሞ ሌላ ውሳኔ ሊመጣ ይችላል። እና የፕሬዚደንት ኢሳያስ ፍጹም የራሽያና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይህን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከቱ አንዳቸው ኃይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች፣ ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስኑት እነሱ ናቸው ሁለቱ ሀገሮች። የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል ከሌላው ሊሆን ይችላል፣ ግን አትሊስት የነሱ እነሱን የጋራ ጥማቸው ደግሞ በራሳቸው የሚያስከብሩበት ሁኔታዎች መፍጠር አለባቸው። እንደዛ ካደረጉ ብዙ ችግር ላይጋጥማቸው ይቻላል። እንደዛ ካላደረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው።
ዶክተር ሳሙኤል ተፈራ ሩሲያ በዩክሬን የምታካሄደው ጦርነት በቀይ ባህር ፖለቲካም ላይ ያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነጻነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካረራቸው ለቀጠናው ፖለቲካ ለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ።
ምናልባት በጦር መሳሪያ የሚገለጽ በጦርነት የሚገለጽ ከፍተጫ ያለፈ ጉዳይ ለጊዜው እንትን ባይንም የተከሰተ ባይሆንም ወደፊት ግን ይከሰታል የሚል ደግሞ ፍራቻና ስጋት አለ። ሶማሌላንድ እንደዚሁ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዝሮው ያሉ ከዝሮውም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትም ደግሞ ፍላጎቶቻቸውን እያሳዩ ነው፣ እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር። ከዛ ባሻገር የቻይና እና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለውም የቴክኒካል ኮኦፕሬሽን ወይም ድጋፍ በመስጠት በሚል ፕሪቴክስት ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሌላንድ ፓርትነርሺፕ አክት ብሎ የዛሬ 2 ዓመት ይመስለኛል ባደረጉት ስምምነት የሶማሊያን የታላቋን ምንድን አንድ ዋን ሶማሊያ ፖሊሲ ወይም አንድ ሶማሊያዊት ፖሊሲ እናራምዳለን ቢሉም ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው የመከላከያው ዲፌንስ ፎርስስ ሰብአዊ እርዳታ ሚኒስትር ዩኤስኤድ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሌላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው በዛ ስምምነት የሶማሌላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት በጎ ያልሆነ ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ እዚህ ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይና እና በአሜሪካ ጎራ የሚያሰልፍ የለበለጠ እርቂት፣ ጥፋት፣ የፖለቲካ ልዩነት መስፋት፣ ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገመት የሚሳነን አይደለም።
በቀንዱ አካባቢ ጂኦፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቀራርበው መስራት እንዳለባቸው ምሁራኑ ይመክራሉ። በተለይ አሁን በሚስተዋለው ዓለም አቀፋዊ ሁኔታም ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባህር መልክዓ ምድር ተጋሪ የሆኑ የአፍሪካ ቀንድ ሀገራት ለጋራ ጥቅሞቻቸው መከበር እንደ ኢጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል ይላሉ የፖለቲካ ተንታኙ አብዱራማን ሰይድ።
አሁኑ አሰላለፍ ያለው የዓለም አሰላለፉ እንደ የቀዝቃዛው ጦርነት አሰላለፍ የአይዲዮሎጂ አሰላለፍ አይደለም። ሊብራል እና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ። የአሁኑ ግን የጥቅም ነው፣ ሲምፕል እንትን ነው፣ ጥቅም ነው። ማን ነው ማለት እንትን ኢኮኖሚያ ጥቅም ሊያገኝ የሚችለው? ቻይናዎች ኮሚኒስት ይሁኑ አይሁኑ አይገባቸውም፣ ዋናው ጥቅማቸው ነው። ራሽያኖቹም እንደዛ፣ አሜሪካኖቹም እንደዛ፣ ሌሎቹም እንደዛ። በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውን በደንብ አድርገው ሊከላከሉለትና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው። አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ህዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም፣ የጋራ ጥምረት። ለምሳሌ የአውሮፓ ህብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ 27 ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል።
የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንደዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው የሰላምና ደህንነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ።
አፍሪካ ሁል ጊዜ የሌላው ሀገር የሌላው ሀያል ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅርጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው። ልማቱን፣ ብልጽግናውን፣ እድገቱን የሚያስበው በዛ ሀሳቢ ነው። በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀሰው እና እኛ እንግዲህ ነቅተን ብሌም ሳናር ሽፍት ጣት ሳንቀስር የኛ ችግር ምንድን ነው፣ እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት ያለ ትልቅ ጦር ሰፈር የሚገነቡ ኃይሎችንም ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እያሰፈረች ያለችው እና አትሊስት ለዛ ኃላፊነት በተሰማው መልኩ ከጎረቤት ሀገሮች ጋር መነጋገር ያስፈልጋል። ይሄን ንብረቱ ሊያወራው ይገባል። ይሄን ኢጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ችግር እና ቅራኔ በተለይ ከኢትዮጵያ፣ ከጅቡቲ፣ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ ሆኖ ጥቃት ቢፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትም ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው የቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኩሪቲ የምንለው የባህር ላይ ውንብድናን፣ ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮች ይነሳሉ እና ይሄ ደግሞ የባህር በር ያላቸው እና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን የኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ የሚያስፈልጋል ብዬ አስባለሁ።
ከቀንዱ ሀገራት በህዝብ ብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁነኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደብ አልባነትን ካስከተለባት የ1983 ዓ.ም የስርዓተ መንግስት ለውጥና የኤርትራ ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የቅዳሜ ምሽት መሰናዷችን ይቀጥላል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዶ ይቀጥላል። አሁን ሰዓቱ የሙዚቃ ቃና ነው። ከእንግድ ወልዴ ጋር ተከታዩን ግማሽ ሰዓት አብራችሁ ትሆኑ ዘንድ እጋብዛለሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። Boogie Shoes by Casey na The Sunshine Band የተቀነቀነ ቆየት ያለ ዘፈን ነው። የቡጊ ጫማዬን አጥልቄ ካንቺ ጋር እስኪ ነጋ መለነስሻለሁ ይላል ነው። በርካታ የፊልም እና የቴሌቪዥን ፕሮግራሞች ማጀቢያነት እንደዋለም ልብ ይለዋል።
I wanna put on my mama's shoes.
Boogie Shoes ነበር በKasey and the Sunshine Band. ከታዩ ምርጫዬ የባላዷ ንግስት ነች አስቴር አወቀ ሰበቡ። አስቴርን እናመሰግናለን። ቪንሰንት በብዛት በሚታወቅበት ስታሪ ስታሪ ናይት የአሜሪካዊው አቀንቃኝ ዳን ማክሌን ዜማ ነው። ዘፈኑ የስነኛውን ደች ሳሊ ቪንሰንት ቫን ጎ ህይወትና ስራ እንዲሁም ሞት ጭምር የሚዳስስ ሲሆን ዘፈኑ በብዛት የሚጠራበት ስታሪ ስታሪ ናይት ታዋቂ ከሆኑት አንዱ የቫን ጎ ስዕሎች የሆነው ስታሪ ናይትን ይመለከታል። Suffered for your sanity, and how you tried to set them free. They would not listen, they did not know how. Perhaps they'll listen now. Starry, starry night, flaming flowers that brightly blaze, swirling clouds in violet haze reflect in Vincent's eyes of china blue, colors changing hue. Morning fields of amber grain, weathered faces lined in pain, are soothed beneath the artist's loving hand. Now I understand what you tried to say to me,
and how you suffered for your sanity, and how you tried to set them free. They would not listen, they did not know how. Perhaps they'll listen now, for they could not love you. But still your love was true. And when no hope was left in sight on that starry, starry night, you took your life as lovers often do. But I could have told you, Vincent, this world was never meant for one as beautiful as you. Starry, starry night. Portraits hung in empty halls, frameless heads on nameless walls, with eyes that watch the world and can't forget, like the strangers that you've met. The ragged men in ragged clothes, a silver thorn, a bloody rose, lie crushed and broken on the virgin snow. Now I think I know what you tried to say to me, and how you suffered for your sanity, and how you tried to set them free. They would not listen, they're not listening still. Perhaps they never.
የቫን ጎን ህይወትና ስራ የተመለከተውና በዶን ማክሊን የተቀነቀነውን ስታሪ ስታሪ ናይት ነበር አድማጮች ያደመጥነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃና ነው። እስከ 4 ሰዓት አብሬያችሁ ማመሸው እንግዶልኝ ነኝ። ሙሉቀን መለሰ ነው ባይንሽ ለላፈለ ቀን መለሰና አመስግነን ከፍራንክ ሲናትራ ምርጥ ዜማዎች አንዱ ወደ ሆነው ማይ ዌይ እናልፋለን።
We will now do the national anthem, but you needn't rise. And now the end is near. And so I say the final curtain.
በቅድሚያ በሁለት የፈረንሳዩ የሙዚቃ አቀናባሪዎች የተተረሰው ይህ ዜማ ህይወትን በራስ ምርጫ ስለመኖር ቆራጥነትና ውሳኔ ሰጭነት አስፈላጊ መሆኑን ይተርካል። ሲናትራ በበኩሉ ለእርሱ ብሔራዊ መዝሙር እንደሆነ ይናገራል። በጣም ነበር ዘፈኑን የሚወደው፣ የራሱን ህይወት ስለሚያሳይለት ይመስለኛል።
I did it my way. Regrets I've had a few, but then again too few to mention. I did what I had to do. I saw it through without exemption. I planned each charted course, each careful step along the byway, and more, much more than this, I did it my way. Yes, there were times, I guess you knew, when I bit off more than I could chew. And with it all, when there was doubt, I ate it up, then spit it out. I grew tall through it all, and did it more. Now, as tears subside,
I find it all so amusing to think I did all of that. And may I say, not in a shy way. No, no, not me. I did it my way. For what is a man? What has he got? If not himself, then he has not to say the things he truly feels, and not the words of one who kneels. The record shows I took the blow, and it is my way.
ነጻነት መለሰች ልደብቅህ ወይ ያለች ነው የዛሬው የሙዚቃ ቀና የመጨረሻ ምርጫዬ ነው በዚህ ዘማን አመሰናበታችሁ እንግዲህ ወልዴ ነኝ የሳምንት ሰይለን ሰላም
አድማጮቻችን በሙዚቃ ቃና ዘና እንዳላችሁ ተስፋ እናደርጋለን። የቅዳሜ ምሽት መሰናዷችን እዚህ ላይ ተፈጽሟል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርቶቱ፣ ንጉሱ ታምሬ በፕሮዲውሰርነት አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጠለን። ደህና ደሩ። Thank you.